የዛሬው ክፍል ደግሞ ጋብቻ እንደ እግዚአብሔር ቃል ይልና ትምህርቱ ክፍል ስድስት ነው። ክፍል ስድስት ትምህርት ነው ዛሬ የምንማረው። ይህንን ትምህርት ለመጨረስ አንድ ሌላ ስድስት ክፍል ይቀረናል። ስለዚህ ሳታቋርጡ ብትከታተሉት ምናልባት የእግዚአብሔር መንፈስ ደግሞ ያስበውን ልባችሁ ውስጥ ያስቀምጣል ብዬ አምናለሁ እና እግዚአብሔር ይባርካችሁ። ባለፈው ቀን የተማርነው የጀመርነው በኤፌሶን ምዕራፍ 5 ከቁጥር 22 ጀምሮ እስከ መጨረሻ ያለውን ነው። በዛ ክፍል ውስጥ የተማርነው ክርስቶስ የጋብቻ ሞዴል እንደሆነ፣ እሱ አርአያ ብቻ ሳይሆን ምሳሌ ብቻ ሳይሆን በደሙ ጋብቻችንም ጭምር የዋጀ ዋጋውን የከፈለ አምላክ እንደሆነ ተመልክተናል። ጌታ ኢየሱስ ሞዴላችን ነው፣ የምንከተለው አርአያ ነው። የጋብቻንም ህይወት ኖር ኃይል ነው። እሱ ኃይል የምናገኘው ከእሱ ነው እና ከመንፈስ ቅዱሱ ነው የምናገኘው። ለወንዱ ልጅ ወይም ለባልየው ክርስቶስ ፍቅር በተሞላበት ማስተዳደር፣ መምራት ክርስቶስ ምሳሌ እንደሆነ አይተናል። የእግዚአብሔርም ቃል ክርስቶስ እንድንመስል እርሱን እንድንለብስ ደጋግሞ አሳስቦናል። ሌላው ደግሞ እርሱን የምንመስልባቸውን አቅጣጫዎች አንዳንዶቹን ተመልክተናል። በመታዘዝ፣ በቅድስና በመመላለስ፣ የቃሉን በአክብሮት መያዝ፣ በመፍራት እና ለዘኬዎስ የተባለው ነገር ዛሬ መዳን ወደዚህ ቤት መጥቷል እንደተባለው፣ እንደዚሁም በጋብቻችን ውስጥ መዳን ቤታችን ውስጥ እንዲገባ፣ መዳናችን እንዲታወቅ፣ መዳናችን ፈውስ እንዲሆነን፣ ክርስቶስ እንግዳ ሆኖ ቤታችን መኖሩ፣ ያ የእሱ ከእኛ ጋር መኖር ፈውስ እንዲያመጣ ልንጸልይ ይገባል። ከዛ በኋላ በፍቅርና በይቅርታ ልምምድ መኖር ነው። ቅድም አንዲት እህት ስትናገር ሰማ ነበረ፣ ሚስቱን አንቺ እኔ ማፍቀር አይደለም እኔን መታዘዝ ነው እንጂ ያለው። በጣም በጣም ከባድ ስህተት ነው። ምክንያቱም እርስ በርስ ተፋቀሩ ቢለውም እኮ ለባልና ሚስትም ጭምር ነው። ባል ሚስቱን ያፍቅር ይላል፣ ይውደዳት ይላል። በሌላ ስፍራ ደግሞ እርስ በርስ ተዋደዱም ይላል እኮ። ስለ መታዘዝም ቢሆን ዛሬ ትንሽ ስለዛ እናገራለሁ። ስለ መታዘዝም ቢሆን ሚስት ለባሏ ትገዛ፣ ለባሏ እሺ ትበል ይላል። ባልም እኮ ለሚስቱ የሚገዛበት ጊዜ አለ። ባልም ለሚስቱ የሚታዘዝበት፣ ሚስቱን የሚያገለግልበት ጊዜ አለ እና ቃሉን በሙላት በማየት ፋንታ አንዲት ነገር ጥቅስ ነጥቀን በአንድ አቅጣጫ እንበርና ስህተት እንፈጥራለን። የእግዚአብሔርን ቃል ከተረጎም በሙላቱ እንድንተረጉመው ከዘፍጥረት እስከ ራእይ ድረስ ባለው አባባል ልንተረጉመው ይገባል። ስለዚህ እንዴት ባል እንዴት ሚስት ባሏን አትወድም አታፈቅርም? ጠላትህን ውደድ የሚል አምላክ ሚስትን ባልሽን አትውደጅ ይላል? ይሁን እንዲህ ይደረጋል። ስህተት በየቤቱ የተደረገ የተቆሳሰልን እንኖራለን። ነገር ግን ቁልፍ፣ ትልቁ ቁልፍ እግዚአብሔር ለእኛ ያሳየውን ጸጋ ለህይወት ጓደኛችን ማሳየት ነው። ባለፈው ጊዜ ነግሬያችኋለሁ፣ What is so amazing about grace የሚል መጽሐፍ ፊሊፒያንስ የጻፈው አለ። እባካችሁ ይህን መጽሐፍ ግዙና አንብቡት። ምናልባት አንድ $15 ቢሆን ነው እዚህ ኖርዝ አሜሪካ ላላችሁት። መጽሐፉ What is so amazing about grace አስደናቂ መጽሐፍ ነው። አስደናቂ እግዚአብሔር ጸጋ እንዴት እንደበዛልን፣ በጸጋው ከደቂቃ ወደ ደቂቃ እንደምንኖር፣ የእግዚአብሔር ጸጋ ከስንቱ ጉዳችን ይቅር እንዳለን፣ ስንቱን ገመናችንን ደብቆ በሰው ፊት ጸጋውን አልብሶ እንዳቆመን የሚናገር መጽሐፍ ነው። ጸጋና ይቅርታ፣ ፍቅር፣ እነዚህ በጣም የተያያዙ ቃላት ናቸውና የመብል ቤታችንም የሳሎናችንም የመኝታችንም የአልጋችንም በመላው የቤታችን ፈርኒቸር ልበለው የቤት እቃ ሊሆኑ ይገባል። በይቅርታ መመላለስ፣ በጸጋ መተያየት፣ መፋቀር፣ ይሄ ነው። ስለዚህ ክርስቶስ ይህንን ሁሉ ያደረገ ጌታ ስለሆነ ሞዴላችን ነው። እሱን የመሰለ ሞዴል የትም አናገኝም። ቀጥሎ ለሚስቲቱስ ሞዴል ማን ነው ብለን ስንል አሁንም ከሱ አንወጣም፣ ክርስቶስ ነው። ልክ ነው ትዝታ፣ ፊሊፒያንሲ እሱ ነው ስሙ። ልክ ነው። ለሴቲቱ ሞዴል አሁንም ጌታ ኢየሱስ ነው። በአንድ በኩል ጌታ ኢየሱስ ወንዱን ይመስላል፣ ምክንያቱም የክርስቶስ ራስ እግዚአብሔር ነው ይላል። ክርስቶስ ለአባቱ ታዘዘ፣ አባቱን አፈቀረ። ክርስቶስ አባቱ የላከውን ስራ አደረገ። በሌላ በኩል ደግሞ ለሴቲቱ ሞዴል ነው። ለሴቲቱ ሞዴል የሚሆንበት ታዛዥ በመሆኑ፣ አባቱን አክባሪ በመሆኑ፣ አምላኬ ሆይ ፈቃድህን ላደርግ መጣሁ ነው ያለው መዝሙር 40 ላይ እና በትህትናው ራሱን ዝቅ በማድረጉ መታዘዝን በመማሩ ከፍታውን የሚገባውን ከፍተኛ ስፍራ ትቶ ራሱን ዝቅ አድርጎ እንደ ባሪያ ሆኖ የተዋረደ ሞት እስከ መሞት ድረስ ይሄንን በማድረጉ ደግሞ ሴቲቱን ይመስላል። ውሮ መጽሐፉ አዲስ ሪሊስ አይደለም፣ የቆየ መጽሐፍ ነው። ኦኬ፣ ብዙ ጥያቄ አትጠይቁ ትምህርቱ ላይ፣ ምክንያቱም ድርብ ኮሚኒኬሽን ማድረጉ ትንሽ ያስቸግረኛል እና የመቀበል ችሎታ ስላለው የመገዛት የመሰጠት ስላለው ክርስቶስ ሚስቲቱን ይመስላል። በዚያም ደግሞ የእሷ ሞዴል ይሆናል። በዚህ ላይ የተናገርኩት ራስን ዝቅ ማድረግና ሙጭጭ ብሎ የራስን መብት አለመያዝ የክርስትና ሕይወት ቁልፍ ነው። ሁሉን ለእግዚአብሔር አሳልፋችሁ ስትሰጡና እሱን ና ቁምልኝ ስትሉት እሱ ሞገስ ይሰጣችኋል፣ የእናንተ ጠበቃ ይሆናል፣ ለእናንተ ይዋጋል። ብትበደሉ እንኳ በትዳር ውስጥ እንኳ ብትበደሉ ጌታን ጥሩትና ጌታ ሆይ አንተ ይልኝ፣ አንተ የእኔ ጳራቅሊጦስ ሁን ስትሉት ሞገስ ታገኛላችሁ። ድሉ የእናንተ ይሆናል። አለበለዚያ ግን የራሳችንን መብት እናስከብራለን። አጠፌታውን እመልሳለሁ። አንድ ቃል ሲናገሩኝ ሁለት ቃል እናገራለሁ። ልክ ልኩን እነግረዋለሁ። ልክ ልኳን እነግራታለሁ እያሉ መከራከር መንፈሳዊነት አይደለም። በእናንተም ሕይወት ውስጥ እግዚአብሔር ጣልቃ እንዳይገባ ያደርጋል። የእግዚአብሔርን እጅ ያስርባቸዋል። ይሄ በጣም 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 ጥልቅ የሆነ የክርስትና ሕይወት ምስጢር ነው። ግን ለስጋ ከባድ ነው። ስጋ እዛው ልዋጋ ይላል። እዛው መብቴን ላስከብር፣ እዛው ልክ ልኩን ልንገረው፣ እዛው እሱ ማን ነው እኔንስ እንደዚህ ተራምዶኝ የሚሄድ? ይሄ ስጋ አስተሳሰብ ነው። ጌታ ኢየሱስ ራሱን አሳልፎ ሰጠ። በጥፊ ሲመቱት፣ ጢሙን ሲነቅሉት፣ ሲተፉበት መልሶ አልተፋም። እግዚአብሔርም ከፍ ከፍ አደረገው ይላል። ከስም ሁሉ በላይ የሆነውን ስም ሰጠው። በክርስቶስ ኢየሱስ ስም ጉልበት ሁሉ ይንበረከክ ዘንድ ጉልበት ሁሉ ይንበረከክ ዘንድ። እግዚአብሔር ይመስገን። በዚህ ነው ጌታችን ኢየሱስ ክርስቶስ ለጋብቻችን ሞዴል የሚሆነው። እንግዲህ ጋብቻ ውስጥ ሽኩቻ ሲበዛ፣ አንደኛው ሞረድ ሲሆን ሌላውን ሲሞርደው ሲያደማው፣ በዚያን ጊዜ ያ ሰው ክርስቶስን መምሰል አቁሟል ማለት ነው። ክርስቶስን መምሰል አቁሟል። እንግዲህ መሰረታዊ ንድፉ የጋብቻ ህይወት ባል በፍቅር ሚስቱን ቤቱን መምራት እንዳለበት፣ ሚስት ባሏን እንድታከብር፣ ሚስት ለባሏ በፈቃዷ እንድትገዛ። ይሄ መገዛት የሚለው ቃል ለእኛ ለሀበሾች አስቸጋሪ ነው። ምክንያቱም ኃይለኛ ዲክቴተሮች ሲገዙን ኖረዋል። በዛ ነው የምንተረጉመው። ኃይለኛ ዲክቴተሮች ሲረግጡን፣ ሲገርፉን፣ ሲያስሩን፣ ያለ ፍርድ ሲያንገላቱን ኖረዋል። አገረ ገዢ ተብሎ ወደ ሌላው ክፍል የሚላከውም እንደዚሁ እንደፈለገው ሲሰራ ኖሯል። እና መግዛት የሚለውን ቃል ከዛ ጋር ነው የምናያይዘው። መግዛት ግን ሊደርሺፕ ነው። አንገት ላይ ቆሞ መብት ማስከበር አይደለም። ዲክታቶሪያል አይደለም መግዛት። መግዛት ፍቅር የሚል ኢንግሪዲየንት አለው። ፍቅር ውስጡ አለ፣ ማስተዋል ውስጡ አለ፣ ይቅርታ ውስጡ አለ። ፍቅር መገዛትም ደግሞ እንደዚሁ። መገዛት ከሚለው ቃል እኔ ምናልባት መተባበር፣ ራሷን አሳልፋ መስጠት፣ የባሏን ፈቃድ መፈጸም እንደ እግዚአብሔር ፈቃድ በዛ ብዬ በተረጉሞ ደስ ይለኛል። ምክንያቱም ሰው መገዛት የሚለውን ቃል ሲሰማ ይበረግጋል፣ ያስፈራል። ባል ሚስቱን ሊያሞግሳት፣ ሊያደንቃት፣ በሁሉ ነገር ሚስቱን አፕሪሺየት ሊያደርግ ያስፈልጋል። የሚስቱን ወጥ ቀምሶ እንደ እናቴ ወጥ አይጣፍጥም ወጥሽ፣ ጨጨብሳ መስራት አትችም፣ የእናቴ ነበር የሚሻለው እያሉ የእናትን ቤት መናፈቅ ልጅነት ነው፣ ኢማቹሪቲ ነው፣ አለማደግ ነው። ሌላው በጋብቻ ህይወት መሰረታዊ ንድፍ የሆነው ባልና ሚስትን ብቻ የሚመለከት ሳይሆን ልጆችንም ጭምር ልጆችም ሲታዘዙ ለወላጆቻቸው ለእናት ለአባት ወላጆችም ደግሞ ልጆቻቸውን ማክበር እንዳለባቸው የእግዚአብሔር ቃል ይናገራል። ብዙ ጊዜ የምንሰማው ልጅ አባቱ እናቱን ያክብር ነው። አባት እናትም ልጅን ማክበር አለባቸው። እናንተ ካላከበራችኋቸው እንደ ትልቅ ሰው ቁጭ ብላችሁ ካላዳመጣችኋቸው ነገራቸውን ሁሉ አብራችሁ ካላጤናችሁ ሂዱጣ አይኔ ይውጣ አይኔ ይፍሰስ ብዙዎቻችን እንደዛ እየተባል እናደግ ነው። ደግሞ እዚህ ከአዋቂ ጋር ሂድ ወደዛ ውጭ ተጫወት እየተባል እየተባረርን እንድናንስ ራሳችን በጣም ትንሽ አድርገን እንድናይ ተደርገን በዚህ ምክንያት ኮንፊደንስ እናጣለን። ዓለም ውስጥ ስንገባ ስናድግ ኮንፊደንስ እናጣለን። ልብ ብላችኋል ኢትዮጵያውያን፣ አበሾች፣ ኤርትራውያንም ጭምር አንድ ቦታ ተሰብስበን ውይይት ስናደርግ በተለይ የመጽሐፍ ቅዱስ ጥናት ውይይት ከሆነ የሚናገር ሰው የለም። ሁሉም ይፈራል። የሚናገሩም ቢኖሩ ድምጻቸውን በጣም ዝቅ አድርገው ሰው እንዳይሰማ ነው የሚናገሩት። በኮንፊደንስ ጮክ ብሎ እንዲህ እንዲህ ነው ብሎ የሚናገር ብዙ ሰው የለም። ከአስተዳደግ የመጣ ይመስለኛል። እሱ እኮ ጨዋ ነው። ቀና ብሎ የሰው አይን አይ እንደ እሱ እኮ ድምፁ እንኳ አይሰማ እንዴት ያለ ጨዋ ልጅ መሰላችሁ ስንባል ነው ያደግ ነው። እዚህ አሁን ውጭ ሀገር ያለን አበሾች ፈረንጆቹ ጋር ስንቀርብ በኮንፊደንስ መነጋገር አንችልም። እና በእነሱ ትርጉም ደግሞ በኮንፊደንስ የማይናገር ሰው ምንም የማያውቅ ሰው ነው ብሎ ነው የሚያስቡት። እና ዱዳ እንመስላቸዋለን። በደንብ ስለማንናገር ድምጻችንን ከፍ አድርገን በማረጋገጥ ስለማንናገር ለስራም ጥየቃ ስራ ፍላጎት ስትሄዱ ለኢንተርቪው ስትሄዱ እንደዛው ከሆናችሁ ይሄ ዱዳ ነው ምንም አያውቅም ተብላችሁ ነው የምትመለሱት። ይሄ ሁሉ ከቤት ውስጥ የመጣ ነው፣ ከትዳር ከአያያዝ። የእናንተስ አልፏል፣ ወደፊት ግን ልጆቻችሁን ስትይዙ በዚህ አንጻር እንድታስቡ ብዬ ነው ዛሬ የምናገረው። ስለዚህ ልጆቻችንም ጭምር ማክበር ያስፈልጋል። ልናሞግሳቸው፣ ልናበረታታቸው፣ ሲያጠፉም ደግሞ በፍቅር መገሰጽም መቅጣትም አስፈላጊ ነገር ነው። አንድ ጊዜ አዲስ አበባ ሆኜ አሜሪካኖች ወዳጆች ነበሩኝ። እዛ ኤምባሲ ምናምን የሚሰሩ ቤታቸው ሄድኩ። ቤታቸው እጄ ቁጭ ብለን ስንጫወት አንድ የአስራ ስድስት አመት ልጅ ነበረቻቸው። ያው ከዚሁ ሀገር ሄደች፣ ነጭ ናት። እና እዛ ሳሎን ውስጥ ቁጭ ብለን እያወራን ልጅቱ ዘላ መጣ፣ እናትየዋን ከኋላ በጫማ ረገጠቻት። እኔ በሰው ቤት ገብቼ የሰው ልጅ ላንቅ ነበር። ነገሩ በጣም አሳዘነኝ፣ አስደነገጠኝ። ዘላ እናቷን በጫማ ረገጠቻት። እናትየዋ ምድር ያለችው ጎቱ ዩር ቤድሩም ቅጣት አይደለም። በቃ እናትየዋ ያለቻት ሂጂ ቤድሩምሽ መኝታ ቤትሽ ግቢ ያለቻት። እንዲህ አይነት ደረጃ መድረስ ልጆቹ በደንብ ሳይያዙ ሲቀሩ ነው እናት አባታቸውን በጫማ መርገጥ የሚደፍሩት። ይህም መሆን የለበትም። አባት መከበር አለበት፣ እናት መከበር አለባት። ይህንን እንኳ የአበሻ ልጆች ያደርጋሉ ብዬ አላምንም። አንድ ልጅ ቢያደርግ ደግሞ መሞቱን አውቃለሁ። ጥሩ እንግዲህ፣ ይሄ ሁሉ እንዴት ይቻላል? ጋብቻ ከባድ ይመስላል ለምትሉ ሰዎች ቅድምም አንድ እህት የተናገረችውን ነገር መድገም እፈልጋለሁ። ጋብቻ ቀላል አይደለም። በጠቅላላው የክርስትና ሕይወት ቀላል አይደለም። ማን ነው ቀላል ነው ያለው? ቀላል አይደለም። በቅድስና መኖር በዚህ በተዋረደ ዓለም ውስጥ ቀላል አይደለም። ነገር ግን መንፈስ ቅዱስ ተሰጥቶናል ይሄን የሚያስችለን አማካሪ ረዳት አጽናኝ ተሰጥቶናል። መውደቅም አለ መነሳትም አለ መጣላትም አለ ባልና ሚስት መሃል መታረቅም አለ ተኮራርፎም ማደር አለ። አንድ ቀን ባለቤቴ መኪና እየነዳን ከተጋባን 50 ዓመታችን ነው ብዬ ነግሬያቸዋለሁ። መኪና እየነዳን ቀይ መብራት ነው ቁም አለችኝ። እሺ አቆምኩ። አሁን ሂድ አረንጓዴ ነው አለችኝ። እስከ መቼ ነው ቀለም የምታስተምርኝ አልኳት። አረንጓዴና ቀይ ከ50 ዓመት ጋብቻ በኋላ አረንጓዴም ቀይም መለየት አልቻልኩም ማለት ነው? እስከዚህ ዘመን እንኳ አብራችሁ ኖራችሁ ወልዳችሁ የልጅ ልጅ አይታችሁ አለመግባባት ሊመጣ ይችላል። ነገር ግን ስለምንተዋወቅ ብዙ ዘመን አብረን ስለኖር ነገሩ አይከርም። ብንኮራረፍም 15 ደቂቃ ነው ብንኮራረፈው እና ይሄ ሁሉ ሰው መሆን ነው፣ ሰብአዊነት ነው። መቼ ነው ፍጹማን ምን ሆነው? ፍጹማንማ ምን ሆነው? ጌታ ሲመጣ ወደ ቤቱ ሲወስደን በዚያ ጦርነት በሌለበት ዓለም ስንኖር ያን ጊዜ ሁሉ ነገር ሰላም፣ እርካታ፣ እርጋታ ይኖረዋል። ስለዚህ አትደንግጡ። ቤታችሁ ውስጥ ግርግር ቢነሳ፣ አለመግባባት ቢነሳ ወደ ጌታ ሂዱና ጌታን ተምሩ። ነገሩን በጌታ ፍቅር ሶልቭ ለማድረግ ሞክሩ እንጂ አትደንግጡ። ሰማይ የተደረመሰ አይምሰላችሁ፣ እንዲሁ ነው የሚኖረው። ክርስቲያኖች እየወደቅን እየተነሳን ኃጢአት አልሰራውም ቢል ማንም ሐሰተኛ ነው ይላል፣ እግዚአብሔርንም ሐሰተኛ ያደርገዋል ይላል። ነገር ግን በኃጢአታችን ብንናዘዝ እሱ ይቅር ሊለን የታመነ ነው ይላል ታላቁ ሐዋርያ ዮሐንስ ሲጽፍልን። መልካም እንግዲህ፣ ይሄ እንደ ክለሳ አይነት ነገር ነው። እስቲ እንጸልይ። ጌታ ሆይ እናመሰግንሃለን ስለ ዛሬ ቀን፣ ስለ ዛሬ ትምህርት። መንፈስ ቅዱስ ና አንተ በመካከላችን ተመላለስ፣ አእምሯችን ውስጥ አሰኝ። ይህን አዲሱን ትምህርት ደግሞ የዛሬውን አንተ ባርክልን በኢየሱስ ስም አሜን። እሺ እንግዲህ ወደ ዛሬው ሁለት ደግሞ ትምህርቴ ልሂድ። የዛሬው ትምህርት ጋብቻ እንደ እግዚአብሔር ቃል በሚል ርዕስ ስር ነው ያው ያዘጋጀሁት። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1-7 እናነባለን። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1-7 ይቅርታ አድርጉልኝ፣ ውሃ እየተጎነጨሁ ነው ማስተምራችሁ። ጉሮሮዬ እየደረቀ ስለሚያስቸግረን። እንዲሁም እናንተ ሚስቶች ይላል ጴጥሮስ፣ እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ይኸውላችሁ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ቀለበት አታርጉ አላለም ጴጥሮስ። ጉትቻ አታንጠልጥሉ አላለም ጴጥሮስ። የሚለው ምንድን ነው? ጌታችሁ ያ ብቻ ይሁን፣ ጠጉራችሁን መሸረብ፣ ወርግ ማንጠልጠል፣ ልብስ መጎናጸፍ፣ በዚያ ብቻ አትሸለሙ። ነገር ግን ትልቁ ቁም ነገር በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና አጊጠው ነበርና። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እንዴት ግሩም ነው! እንዴት ግሩም ነው! ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። በመጨረሻ ይላል ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆች ትሑታን ሁኑ፣ ክፉን በክፉ አትመል ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከት እንድትወርሱ ለዚህ ተጠርታችኋልና። ጌታ ያለ ድንቅ ቃል ነው። ጌታ ያለ ድንቅ ቃል ነው። እንዲያውም አንድ ነገር ለአብራራ ብዙ ከመሄድ በፊት ቁጥር 7 ላይ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ብዙ ሲተችበት ሰምቻለሁ። እንዴት ደካማ ተባል ይላሉ ሴቶቹም ወንዶቹም። ይኸው ደካማ ይልሻል፣ ደካማ ነሽ ይላሉ። በዚህ ነገሩ ሳይብራራ ስንፋተግ ኖረናል። ነገር ግን ዛሬ ላብራራላችሁ። ደካማ ፍጥረት አማርኛው በጣም በጣም መጥፎ ትርጉም ነው። ብዙ ጊዜ እግዚአብሔር ቃል ውስጥ ችግር ይመጣው አንዱ ችግር ትርጉም ስለምናነብ ነው። ኦሪጂናሉን የቀድሞውን ግሪኩንም ሆነ የብሉይ ኪዳን ሂብሩንም አራሜይኩንም ማንበብ ስለማንችል ትርጉሙን እናነብና በትርጉሙ እንጣላለን። ደካማ ፍጥረት ስለሆኑ የሚለው ትርጉም ትክክል አይደለም፣ ወይም ሙሉ በሙሉ ሀሳቡን አይገልጽም። እንደዛ ብል ይሻላል። ሙሉ በሙሉ ሀሳቡን አይገልጽም። አማርኛችን አንዳንድ የሚጎለው ነገር አለ። እሱ ላብራራ። ሴቶች ደካሞች ናቸው የሚለው እያወዳደረ ነው የሚናገረው። ጸሐፊው ጴጥሮስ እያወዳደረ ነው። በእንግሊዝኛ ለምሳሌ ኮምፓራቲቭ አጀክቲቭ አለ። በእንግሊዝኛ ለምሳሌ ጉድ ትሉና አንድ ነገር ሁለት ስታወዳድሩ ቤተር ትላላችሁ፣ ሶስተኛ ሲደረብ ቤስት ትላላችሁ። ሁለት ነገር ስታወዳድሩ አንዱ ከበለጠ ቤተር ነው የምትሉት። ሶስት ነገሮች ግን ከሆኑ ሶስቱ ስታወዳድሩ ያ የላቀው ቤስት ነው የምትሉት። እንደዚሁም እዚህ ዊክ የሚል ቃል አለ፣ ደካማ። ዊከር የሚል ቃል አለ፣ ከዛ ከደካማው ይበልጥ የደከመ። ዊከስት የሚል ደግሞ ቃል አለ። እዚህ ግሪኩ ላይ ስትመለከቱ የግሪኩ አዲስ ኪዳን የሚጠቀመው አስቴነስቴሮስ ነው የሚለው። አስቴነስቴሮን ነው የሚለው። አስቴነስቴሮን ዊከር ማለት ነው። ዊከር ከሌላው ደከም ያለ። ስለዚህ እዚህ ጴጥሮስ ላይ ባሎች ሆይ ዊከር ፍጥረት ስለሆኑ ነው የሚለው። ዊከር ፍጥነት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ዊከር ከማን ነው? ዊከር የሆነ ከወንዱ ነው። ወንዱስ? ወንዱም ዊክ ነው። እዚህ ቃል ላይ እንዳባባሉ ጴጥሮስ ወንዱ ደካማ ነው፣ ሴቷ ደግሞ ከወንዱ ደከም ትላለች ማለቱ ነው። ስለዚህ ወንዶች ሴቶች ደካሞች ናችሁ ብላችሁ አትሸልሉ። ምክንያቱም ያነበባችሁ ትርጉም ትክክል አይደለም። ዊከር ስትሉ ሁለት ነገር ነው የምታወዳድሩት፣ ባልና ሚስት። ባልየው ዊክ ነው and the wife is weaker። አይሆፕ ይሄ ያበላላችኋል ይህንን ክፍል። መልካም እንግዲህ ወደ ቁም ነገሩ፣ ወደ ሌላው ቁም ነገር ደግሞ ልመለስና ምናልባት በአማርኛ ሴቶች የበለጠ ደካማ ቢለው የተሻለ ትርጉም ይሆናል ብዬ አስባለሁ። ሴቶች የበለጡ ደካሞች ናቸው። እሱም አስቸጋሪ አባባል ነው። አማርኛችን አንዳንድ ቦታ ላይ ችግር አለው። የምንፈልገውን ነገር ለማለት አንችልም። ስለዚህ ነው እንግሊዝኛውን አሁን ኒው አሜሪካን ስታንዳርድ ቨርዥን ብታነቡ ዊከር ነው የሚለው። ዊመን አር ዊከር፣ ዊከር ዳን ሁም፣ ዊከር ዳን ሜን፣ ሜን አር ኦልሶ ዊክ ነው ነገሩ። እሺ እንግዲህ ደጋግመን ይሄ ሀሳብ ይመጣል፣ ሚስት ለባል ትገዛ የሚለው ጋብቻን በሚመለከት ነገር መተባበር በጣም በጣም አስፈላጊ ነው። ትብብር የሌለው ጋብቻ ምን አይነት ጋብቻ ሊሆን ይችላል? አንደኛ ጢሞቴዎስ 2:13 ላይ እስቲ ሄደን እናንብበው። አንደኛ ጢሞቴዎስ ምዕራፍ 2:13 ሄደን እናንብበው። እንደዚህ ይላል፣ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል። አዳም ቀድሞ ተፈጥሯል፣ በኋላም ሔዋን ተፈጠረች። አዳም መጀመሪያ መፈጠሩ ለምን እንደተፈጠረ ለመሪነት መጠራቱን ባለፈው ትምህርት ተምረናል። አዳም መጀመሪያ ተፈጠረ ከእግዚአብሔር ጋር ጊዜ እንዲያሳልፍ ለመሪነት ብቁ እንዲሆን ተብሎ እግዚአብሔር መጀመሪያ አዳምን ፈጠረው እና አዳም መሪ ነው፣ ሔዋን ተመሪ ናት። በኋላ ሔዋን ለአዳም ረዳት ሆና መሰጠቷን ደግሞ ዘፍጥረት 2 ላይ እናነባለን። ለሰው ረዳት የሚሆነው አልተገኘም ነበረ ይልና እግዚአብሔርም አዳምን እንቅልፍ ጣለበት፣ ከጎኑ አጥንት ወስዶ ሔዋንን ሰራት ይላል። እንግዲህ ይሄ ለአሰራር እንዲመች ነው፣ እግዚአብሔር በጥበቡ ያደረገው ነው፣ ረዳት ሆና እንድትፈጠር። ኃጢአት ከመግባቱ በፊት ሰው ለእግዚአብሔር ብቻ መገዛት ነበረበት፣ ይኸው ነበር። በኋላ ግን ኃጢአት ከመጣ በኋላ ልብ ብላችኋል፣ ሔዋንና አዳም እንኳ ተጣሉ፣ በእግዚአብሔርም ፊት ተካሰሱ፣ መተማመን ጠፋ፣ ልጆች ወለዱ። አንደኛው ልጅ ሌላውን ልጅ ገደለው። በኃጢአት ምክንያት ሴፍቲ ጠፋ፣ ሴኪሪቲ ጠፋ። ስለዚህ እግዚአብሔር ትእዛዝ አወጣ፣ ትእዛዙን ሰጠን በሙሴ በኩል። ምክንያት ሰው መጋደል ጀመረ በኃጢአት ምክንያት። ዝብርቅርቅ ነገር መጣ፣ አመፅ መጣ፣ አለመታዘዝ መጣ። ስለዚህ አትግደል አለው። መግደል ስለመጣ ሰው መስረቅ ጀመረ። አትስረቅ ብሎ ህግ አወጣ እግዚአብሔር። ሰው መቀማማት ጀመረ። የባልንጀራህን የሆነውን አትመኝ አለው። ህግ እንኳ የወጣው በኃጢአት ምክንያት ነው። ስለዚህ እግዚአብሔር አዳምን መጀመሪያ መፍጠሩ፣ ሔዋንን በኋላ መፍጠሩ ይሄንን ስለሚያውቅ ነው። እነዚህ ሰዎች እርስ በርስ የተማመጹ እንደሆነ ቤቱ ሊፈርስ አይደለም ወይ? ስለዚህ አዳምን ፈጠረ፣ ለአዳም ኃላፊነቱን ሰጠና ሔዋንን ደግሞ አንቺ ደግሞ ረዳት ነሽ። ለምን? ይሄ ሁሉ በኃጢአት ምክንያት የመጣ ችግር ነው። እንዳታምጪ፣ አመጽ እንዳታምጪ፣ ረዳት ነሽ። በዚህ መንገድ ከሆነ ቤታችሁ በደንብ ይጸናል። በዚህ መንገድ ከሆነ ሰላም ይኖራል። ካልሆነ ግን ትበጣበጣላችሁ። እንዴ ወደ ክርስቶስ መመለሳችንን ይሄንን ካልገታ ምን ሊገታው ነው? ወደ ክርስቶስ መመለሳችን ሰላምን ካልፈጠረ በቤታችን ምን ሰላም ይፈጥራል? እግዚአብሔር ያሳየንን ተራራው ላይ እንደተገለጸልን ልንኖርበት ያስፈልጋል። ይሄ ሕግ ራሱ የአገዛዝ ሕግ፣ የአስተዳደር ሕግ እንኳ አንተ በላይ ነህ፣ አንተ ረዳት ነህ ተብሎ የተሰጠው እንኳ በኃጢአት ምክንያት የመጣ ነገር ነው። ስለዚህ ሔዋን ለባሏ መገዛት እንዳለባት የእግዚአብሔር ቃል ይናገራል። መገዛት የሚለውን ቃል ከጠላችሁ ልቧን መስጠት፣ መተባበር፣ እሱን መርዳት የሚለውን ቃል ተጠቀሙ። ለአሰራር የሚመች ነው። ሁለት አለቃ አንድ ቤት ውስጥ ሊኖር አይችልም። ቤቱ ይነዳል። ሁለት አለቃ፣ ሁለት ባለ ራእይ አንድ ቤት ውስጥ ሊኖር አይችልም። ሲጓተቱ ቀኑ ይበሻል። ለሚወዳችሁ ሰው መሰጠት ቀላል ነው፣ አያስቸግርም። ለሚወዳችሁ ሰው እሺ ማለት ቀላል ነው፣ አያስቸግርም። ሚስት ባሏን ወዳለሁ ብትለው ደስ ሊለው ይገባል። ደስ ሊለው እኔም ወድሻለሁ። ከዛ በኋላ ለሚስቱ ፈቃድ ሊሰጥ ይገባል። እሺ ምን ላድርግልሽ እኔ ሊል ይገባል እንጂ ይሄ እንዳባወራ ጋቢ ተከናንቦ የአንቺ ስራ መገዛት ነው፣ እኔን ማክበር ነው፣ የእኔ ስራ ማዘዝ ነው የሚለው ፈሊጥ መንፈሳዊ አይደለም። መንፈሳዊ አይደለም። ክርስቶስ ቤተ ክርስቲያንን እንደወደዳት እንዴት? ክርስቶስ ቤተ ክርስቲያንን እንደወደዳት እንዴት ነው ወደዳት? ከነ ነውሯ፣ ከነ መርገም ጨርቋ፣ ከአመጧ ጋር ወደዳት። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን ቢወድ ለሚስቲቱ መገዛት አይከብዳትም። መተማመን ሲጠፋ ነው መተባበር የሚጠፋው፣ መገዛት የሚከብደው። ፍቅር ግን ካለ መልሱ እሺ ነው። እሺ እሺ ምን ላድርግልህ? இந்த டிக்டேட்டர் கூச்சி பண்ணும் எஃபோக்கரும் சியாஸ் பல்லுக்கும் திஃபி இதை தக்கமும் டுல்லா இதை தக்கமும் ባትወጂኝ ገልሻለሁ የሚሉ ወንዶች እኮ አሉ። ፍቅር በግድ እንደሚሆን ነገር በግድ ደሞ የሆነ ፍቅር ፍቅር እንዳልሆነ ባለማወቅ ዝም ባትወጂ ገልሻለሁ። በፈናጅራ የሆነ አነጋገር ነው ወገኖች። ስለዚህ ባል ሚስቱን ቢወድ ሚስቲቱ መገዛት አይከብዳትም። ራሱን የሚጠላ የለምና ይላል ሐዋርያው ጳውሎስ ኤፌሶን ላይ ራሱን የሚጠላ የለም። ስለዚህ ሚስትህን ውደድ። ሚስትህ ራስህ ናት። ሚስትህን ከጠላ ሱሳይድ ነው ኮሚቲ እያረክ ያለው። ኦ ስንት ወንዶች በዚህ ተቀጥተዋል። ሚስት ላይ ጥላቻ መንፈስ ካሳየህ ወዮልህ። ቤትህ መጫወቻ እንዳይሆን። ብዙም ያለቅሱ ወንዶች እንዳሉ አውቃለሁ። በዚህ ስላላወቁበት ነው ስላላወቁበት። እግዚአብሔር ይርዳል። በኤፌሶን ምዕራፍ 5 ላይ ተገዙ ሲል በአመፀኛ ባል ትረገጥ ማለት አይደለም። መታዘዝ በመጽሐፍ ቅዱስ ሁለት በመንፈስ ቅዱስ የተሞሉ ሰዎች አንዱ ለሌላይቱ የተሰጡ፣ ባል ለሚስቱ የተሰጠ፣ ሚስት ለባል የተሰጠች በመንፈስ ቅዱስ የተሞሉ ደግሞ አለው። በመንፈስ ቅዱስ የተሞሉ ሁለት ሰዎች ለእግዚአብሔርም በሁለንተናቸው የተሰጡ ሰዎች የሚኖሩት ህይወት ነው። ይሄ ነው ቁልፉ። መንፈስ ቅዱስ ነው። እዚህ ኤፌሶን ምዕራፍ 5 ላይ አንዴ ልውሰዳችሁና ሁላችሁም እስቲ ወደ ኤፌሶን ምዕራፍ 5 ሂዱና እዛ ድንቅ ነገር እንመልከት። ኤፌሶን ምዕራፍ 5 ላይ ስለ ባልና ሚስት ከመናገሩ በፊት ከላይ የሚናገረውን እናንብብ። ከቁጥር 15 ጀምሮ ያነባለሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ሚስቶች ሆይ ይላል፣ ከዛ ይቀጥላል፣ ለጌታ እንደምትገዙ ለባሎች ተገዙ። ከላይ ኮንዲሽኑን ጽፎታል። ኮንዲሽኑ ከላይ ምንድን ነው? ክፉን ዘመን አውቁት፣ ዘመኑን ዋጁ፣ የጌታን ፈቃድ አስተውሉ፣ ሞኝ አትሁኑ፣ መንፈስ ቅዱስ ይሙላባችሁ እንጂ ሰካራሞች አትሁኑ፣ በመዝሙር በዝማሬ መንፈሳዊ ሁኑ፣ ተቀኙ ለጌታ በጌታችን ስም ሁሉን እግዚአብሔር አምላክን አመስግኑ። እንደዚህ ከሆነ ሚስት ለጌታ ለባልሽ ተገዢ፣ ባልም ደግሞ እንደዚህ ከሆነ ሚስትን መውደድ ይቀልሃል ነው የሚለው። ከላይ ከቁጥር 21 በላይ ያለውን ከ17 እስከ 20 ያለውን ከባልና ሚስት ጋር ልታያይዙት ይገባል። አስቀድሞ መሬቱን ጎዝጉዞ ነው፣ መንፈሳዊ ጉዝጓዝ ጎዝጉዞ ነው ሐዋርያው ለሚስቶች ትእዛዝ የሚሰጠው ለባሎች። በመንፈስ ቅዱስ ካልተሞላችሁ፣ መንፈሳውያን ካልሆናችሁ፣ በመንፈሳዊ ቅኔ የቤታችሁ ልባችሁ የማይዘምር ከሆነ፣ የማታመሰግኑ ከሆነ ትዳር ውስጥ አትግቡ። ምክንያቱም በጥባጮች ትሆናላችሁ። ሰዎች ይህንን አይረዱም። የምታገባት ልጅ በዚህ ክራይቴሪያ ልትመዝናት ያስፈልጋል። አንቺም የምታገቢውን ሰውዬ በዚህ መለኪያ ልትለኪው ይገባል። ሐዋርያው ተገዙ ተፋቀሩ ሲል በባዶ ሜዳ አይደለም የተናገረው። አስቀድሞ መንፈሳዊ ሕይወታችሁን አስተካክሉ። የአካል ተስተካከለ ጋብቻ ሞረድ ይሆናል። የሞረድ ሕይወት እሾህ አንጥፎ እንደ መተኛት ነው። ጌታን የሚያውቁ ሲደባደቡ የሚያድሩ ክርስቶስ የለማ ቤት ውስጥ ሲደባደቡ አጅሬ እየሰከረ እየመጣ ሲደባደብ ያድር ነበር አስታውሳለሁ። እንደውም አንድ ቀን ይግረምሽ ብሎ ሽጉጥ መዞ ተኮሰባት። ምንድን ነው ይህ? ክርስቶስ የሌለበት ህይወት ነው። ሽጉጥ ሲመዝ እሷ ሮጠች። ስቶ ጥይቱ መከረኛ ሰራተኛ ነበረቻቸው፣ ቤት አገልጋይ ነበረቻቸው። እሷን ታፋውን ሰብሮ ቁጭ አለ። ይሄ ኤፌሶን ምዕራፍ አምስትን ያላነበበ ህይወት ነው። ክርስቶስን ጌታ ያላደረገ ህይወት። እኛ እንደዛም ባንሆን፣ ሽጉጥም ባንመዝ፣ ጥይትም ባንተኩስ፣ ብዙ የቃላት ጥይቶች ይተኮሳሉ። በጣም መራራ የሆኑ ከአጥንት ውስጥ የሚገቡ በጣም በጣም ኃይለኛ ቃል የሚናገሩ ባሎች አሉ፣ ሴቶችም አሉ ባሎቻቸውን የሚናገሩ። እንዳይገርማችሁ ይሄ ደግሞ በአረማውያን መሀል አይደለም። እሁድ ቤተ ክርስቲያን የሚያሸበሽቡ ሰዎች ናቸው ይህን የሚያደርጉት። እሁድ ሀሌሉያ ይላሉ፣ ክንፍ አውጥቶ የሚበሩ ይመስላሉ። ትንቢቱም ሌላውም ይቀልጣል። እቤት ግን ከሚስት ጋር መኖር አይችሉም፣ ወይ ከባል ጋር መኖር አይችሉም። የማቀውን ነው የምናገረው፣ የማቀውን። መልካም። ስለዚህ ስለ ጋብቻ ከመናገሩ በፊት በመንፈስ ቅዱስ ተሞሉ ይላል። ለዚህ ነው ሁለት በመንፈስ ቅዱስ የተሞሉ ሰዎች ለእግዚአብሔር የተሰጡ እርስ በርሳቸው የተሰጣጡ እነዚህን ነው ተገዙ የሚለው። አለዛ ከባድ ነው። መገዛትም አብሮ መኖሩም ከባድ ነው። በመገዛት ውስጥ ቅመሞች አሉ። መከባበር ነው። ባል ሚስቱን ሊያከብራት ይገባል። ባል ሚስቱን ሊያከብራት ይገባል። ባለፈው ሳምንት አንድ ሴት መጣ እኔ ጋ። ባሏ የሰደባትን ስድብ ነገረችኝ እያለቀሰች። በጣም ልብ ያዘነ፣ በጣም ቆሻሻ፣ እዚህ በማይክሮፎን ደግሞ የማልችለው አይነት ቆሻሻ ስድብ ሚስቱን ሰደባት። ሴት እንደ ቤተ ክርስቲያን ከተወደደች ማለት ክርስቶስ ቤተ ክርስቲያን እንደወደደ እንደዚያ ከተወደደች መታዘዝ አያስቸግራትም። ሌላ ነገር መድገም እዚህ ላይ መናገር ፈልገው፣ መታዘዝ ሲባል ሕጋዊ የሆነውን ነገር ነው፣ በጎ የሆነውን ነገር ነው መታዘዝ። ክብር ያለውን ነገር ነው መታዘዝ። እዚህም ላይ ፍራንክ ሆኖ ፊት ለፊት መናገር ጥሩ ነው። አንዳንድ ክርስቲያን ወንዶች በስህተትም ይሁን በልማድ ኢንተርኔት ሲያዩ ያመሹና ወይም ወሬውን ይሰሙና እቤት መጥተው እነኛን የከበሩ ሚስቶቻቸውን እንደ እንስሳ ሊጫወቱባቸው ይፈልጋሉ። እንደዛ ኢንተርኔት ላይ እንዳየሁት አድርግልኝ፣ ካማረሩ ሴቶች ነው ይሄን የሰማሁት። ትዳር ውስጥ ያሉ ቤተ ክርስቲያን ውስጥ ስም ያላቸው ወንዶች ከነዛ የመጣ በሽታ ነው። ከምንኖርበት ካልቸር ባህል የምናየውን ልንጠነቀቅ ያስፈልጋል። ዴንማርክ ውስጥ የምትኖሩ ክርስቲያኖች፣ ጀርመኒ እንደነ ሙንሽን እንደነ ፍራንክፈርት ከተማ የምትኖሩ ምዕመናን፣ ለንደን ፒካዲሊ ሰርከስ አካባቢ የምትኖሩ ክርስቲያኖች፣ ሌላ ሌላም እዚህም ሀገርማ ስንቱ ሀገር ይቆጠራል። ክብራችሁን ጠብቁ፣ ባህላችሁን ጠብቁ። ሰለጠን ብላችሁ ሚስቶቻችሁን አታዋርዷቸው። ባለቤቴ እንዲህ እናድርግ እያለ ያስቸግረኛል፣ ምን ይሻለኛል እያሉ የሚያለቅሱ ሴቶች ገጥመውኛል። የሚሆን ነገር ነው በሙሉ ማወራላችሁ ነገር፣ እሱም ለትምህርት እንዲሆናችሁ ነው የምናገረው። እኛ ከምስራቅ አፍሪካ የመጣን ሰዎች ኢኮኖሚካሊ ድሀ ብንሆን ትልቅ ሞራል ያለን ህዝቦች ነው። ትልቅ ባህል ያለን የሚያኮራ አባቶቻችን ፈሪሃ እግዚአብሔር የነበራቸው በተስኪያን ሳሚዎች ጸሎተኞች ነበሩ ወላጆቻችን። ሰውን ራቁቱን እንኳን ለማየት በጣም የሚያዝኑ እዚህ ራቁቱ የሚከድበት አገር መጥተን ተሰለጠነና ጊዜ በማይፈጅ ጊዜ ውስጥ ሰልጥነን እኛውም ደግሞ የእነሱን ልምምድ መጀመራችን ያሳፍራል። ስለዚህ መታዘዝ ስፒሪቹዋል በሆነ ቅዱስ በሆነ መንፈሳዊ ነገር ነው እንጂ ያንን እርኩሰት እኔ አንቺም ላይ ልለማመድ ቢልሽ እሺ አትበይ። ዚስ ሶ አንጎድሊ። ማቲው ሄንሪ የተባለው የመጽሐፍ ቅዱስ አስተማሪ እንደዚህ ይላል፣ ሴት የተሰራችው ከአዳም ጎን ነው ይላል ማቲው ሄንሪ። ከራሱ ተወሰደች ብንል አናቱ ላይ ትውጣ ትግዛው ማለት ያስችለናል። ከእግሩ ተወሰደች ብንል ይርገጣት ይረማመድባት ሊያስብለን ይችላል። እግዚአብሔር ቃል ግን ከጎኑ ተወሰደች ነው የሚለው። ከጎኑ መወሰዷ እኩልነቷን ያሳያል። ከጎኑ መወሰዷ እኩል መሆኗን ያሳያል። ከብብቱ ስር መውጣቷ ሊጠብቃት ሊንከባከባት እንደሚገባት ይናገራል። ከልቡ አጠገብ መወሰዷ መወደድ መፈቀር እንደሚገባት ይነግረናል። አሌሉያ። ስለዚህ አማኞች ስለ ክርስቶስ ስትሉ አንዳችሁ ለሌላችሁ መገዛት አለባችሁ። ሚስት ትገዛ ሲል ባልም በሌላ ቦታ ይገዛ ይላል። ስለዚህ ነገሩ ሚውቹዋል ነው፣ ትብብር ያለበት ቦታ ነው። አዎ፣ እግዚአብሔር ይመስገን። ቃሉን በሚዛን እንድንረዳ ያስፈልጋል። ይሄ በኤፌሶን 5 የተጻፈው ቅድም ያነበብኩት ልድገመውና በመንፈስ ቅዱስ የመሞላት ጉዳይ ነው። በቁጥር 19 ላይ በመንፈስ ቅዱስ የተሞሉ ያመልካሉ። ከላይ መንፈስ ይሙላባቸው ይልና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳቸው ተነጋገሩ። ለምን? በመንፈስ ቅዱስ ተሞልታችኋልና በመንፈስ ቅዱስ የተሞሉ ያመልካሉ። በመንፈስ ቅዱስ የተሞሉ ያመሰግናሉ። ቁጥር 20 ላይ በጌታችን በኢየሱስ ክርስቶስ ስም አምላካችን አባታችን ሁሉ አመስግኑ ይላል። በመንፈስ ቅዱስ የተሞሉ መገዛት አስቸግራቸው። ቁጥር 21 እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እያንዳንዳችሁ ቁን ቢሉ እያንዳንዳችሁ ባልም ሚስትም በክርስቶስ ፍርሃት የተገዛችሁ ሁኑ። የሚገዛኝ የሚስቴ ፍርሃት አይደለም፣ የክርስቶስ ፍርሃት ነው። በመንፈስ ቅዱስ የተሞሉ ባልና ሚስቶች ከቁጥር 22 እስከ ቁጥር 33 ባለው መሰረት ይኖራሉ። ቁልፉ ከላይ ሐዋርያው የጻፈው ነው። ይሄ ነው ቁልፉ፣ የጋብቻ ኑሮ ቁልፍ። እንግዲህ ሴት ለባል መገዛት ያለባት የበታች ሆና አይደለም፣ ወራዳ ሆና ጉድለት ኖሯት አይደለም። ደካማ ናት ብትል ብንል ከወንዱ ደከም ትላለች ነው የሚለው ሕያው ቃሉ። ቅድም እንደነገርኳችሁ የግሪኩም ትክክለኞችም የእንግሊዝኛ ትርጉሞች የሚሉት እንደዚህ ነው። አማርኛው ላይ ግራ ይገባል። ሴት ደካማ ናት ይላል ዝም ብሎ ስለ ወንዱ አይናገርም። ቃሉ ውስጥ ግን የተደበቀ ነገር አለ። ሺ ኢዝ ዊከር ነው የሚለው። ዊከር ዛን ሁም? ዊከር ዛን ዘ ሀስባንድ። ዘ ሀስባንድ ኢዝ ኦልሶ ዊክ። ደግሞ እንደ ወንድ ደካማ አለ እንዴ? ሰው ይህን ከፈለጋችሁ ወንድ ነኝና ልናገር፣ እኔም እንደ ወንዶች ደግሞ ደካማ አለ እንዴ? ለሁሉ ነገር የምንፈጥን እኛ አይደለንም? ለሁሉ ነገር የምንፈጥን ወንዶች ነን። እንደ ወንድ ደክ እንደውም ሴቶች ጠንካሮች ናቸው፣ ወንዶች ናቸው በጣም ደካሞች። ሳታውቁት ስህተት ሰርታችሁ ከሰራችሁ በኋላ ነው የምትነቁት። ዛትስ ራይት። እግዚአብሔር ጋብቻን የቀየሰው በዚህ መንገድ ነው። መገዛት፣ መታዘዝ እግር መጥረጊያ ምንጣፍ መሆን አይደለም። ሃሌሉያ። ነገር ግን እንደ መንፈስ ቅዱስ ፈቃድና እርዳታ ሚስት ለባሏ እሺ ትላለች። መገዛት በሚለው ቃል እኔ እሺ ትላለች የሚለውን ብጠቀም ደስ ይለኛል። ይሄን አድርጊ እሺ፣ ያን አታድርጊ እሺ። ባል ደግሞ በመስዋዕትነት ሚስቱን ያፈቅራል። በመስዋዕትነት መስዋዕት ክርስቶስ ቤተ ክርስቲያንን እንደ ወደዳት ባልም በመስዋዕትነት ሚስቱን ያፈቅራል። በመጨረሻ መጨረሻ ላይ ደርሻለሁ፣ ሰዓቱም ነጎደ። የሚስት ድርሻ ምንድን ነው? እሺ ማለት ነው፣ መተባበር። የመታዘዝ መንፈስ ለክርስቶስ ክብሩ ነው፣ ውርደት አልነበረም። ጥቅሙ ምንድን ነው? ቤትን በስርዓት ለማስተዳደር እሺ ማለት ያስፈልጋል። ከዚህ ቀደም ነግሬያቸዋለሁ። አንዲት ሴት ለነገሩ በሁለቱም በጌታ ነን ባዮች ነበሩ። እኔ እሱ ሲናደድ ሲቃጠል ማየት ደስ ይለኛል አለች። ምን አረገሽ? እኔ እሱን ማቃጠል እፈልጋለሁ፣ እርር ድብን ሲል እኔ ደስ ይለኛል አለች። ዋ አይጣልኮ ነው አካቸው። እሺ ማለት ቤትን በስርዓት ለማስተዳደር ይበጃል። ባል ደግሞ መሪ የመሆን ተፈጽሞ ስላለው መሪ ካልሆነ ሴልፍ ኢሜጁ ይበላሻል። ሴልፍ ኢሜጁ ይበላሻል የባልየው መሪ ካልሆነ። ስለዚህ ወንዶች ሁልጊዜ መምራት ይፈልጋሉ። እግዚአብሔር በውስጣቸው የፈጠረው ባህሪ ነው። ሌላው የሚስትየዋ እሺ ማለት ምን ይጠቅማል? ጌታን የማያውቅ ባል ካለሽ ጌታን ሊያገኝ የሚችልበት መንገድ አንዱ እሱ ነው። ያንቺን ህይወት አይቶ ምንድን ነው ሚስቴን እንደዚህ ልትመችልኝ ያደረገ ብሎ ምናልባት ያን የምታነቢውን መጽሐፍ ተደብቆም ቢሆን ማንበብ ሊጀምር ይችላል። አዎ፣ አንድ ባል አውቃለሁ ሚስቱን በመጽሐፍ ቅዱስ የሚደበድብ ተንበርክካ ስትጸልይ፣ ይሄ ድሮ መጽሐፍ ቅዱስ ታውቁት እንደሆነ ከባድ ነው። በዛ ነጥቆ መጽሐፍ ቅዱሱን ራስ ራሷን ይቀጠቅጣት ነበር። አሁንም እያለቀሰች እየጸለየችለት ነው። ጌታን የማያውቅ ባልሽ ምናልባት ጌታን ሊያገኝ ይችላል። ብዙዎችም አግኝተዋል። በአንቺ በኩል መኝታ ቤት የገባ ኢየሱስ ክርስቶስ እሱን የሚለቀው እንዳይመስልሽ። አንቺ ግን ታማኝ ሆነሽ ጸልይ። ኢየሱስ ክርስቶስ በአንቺ በኩል መኝታ ቤት ገብቷል፣ አይለቀውም። That's right. ሌላው የሚስት እሺ ማለት ምን ይጠቅማል? ኢየሱስ ክርስቶስን ያስከብራል። ኢየሱስ ክርስቶስን ያስከብራል። የሴት ድርሻ የባል ድርሻስ ምንድን ነው? በማስተዋል እንዲያስተዳድር የሚስቱን ጥቅምና ምቾት እንዲያስቀድም ክርስቶስ ቤተ ክርስቲያንን እንደ ወደደ እንዲሁ በመስዋዕትነት ባል ሚስቱን ይውደድ። ቤቱን በስርዓት ለማስተዳደር የወንዱ ድርሻ አንዱ ይሄ ነው። ቤቱን በስርዓት ማስተዳደር። ሴት መወደዷን ማወቅ ያረካታል። ስለዚህ ሚስትህን ወድሻለሁ ብትላት ይሻላል። ሚስትህን ወድሻለሁ ብትላት ይሻላል። ምክንያቱም የሴት በተፈጥሮ ውስጥ የተቀመጠው እግዚአብሔር ያስቀመጠው አንድ ጉድለት መወደድ ነው። መወደድ ሴቶች ፍቅር አይጠግቡ፣ በውስጣቸው ያለ ባህሪ ነው። ሚስትህን ወድሻለሁ በላት። ሌላ ወድሻለሁ የሚል ሲም ከመጣ ልትታለል ትችላለች። ቤት ይፍረደው። ሴት መወደዷን ስታውቅ እንክብካቤ ማግኘቷ ያረካታል። ሌላው ምክንያት የወንድ ድርሻው ክርስቶስ ይከብር ዘንድ፣ ዞሮ ዞሮ ይሄ ነው፣ ክርስቶስ ይከብር ዘንድ። እግዚአብሔር ይርዳን ክርስቶስን ለማስከበር። አዎ፣ እግዚአብሔር ይርዳን ክርስቶስን ለማስከበር። እግዚአብሔር እንዳለው ብንኖር እንቅልፋችን ይጣፍጣል፣ አልጋችን ይጣፍጣል፣ ልጆቻችንም ይባረካሉ። ልጆቻችን ይባረካሉ። አንድ የሶስት አመት ልጅ ስትናገር የሰማሁት አሳዘነኝ። አባቴ እናቴን ሁልጊዜ አቢዩዝ ያረጋታል፣ እናቴም አባቴን ትጠላዋለች። የሶስት አመት ልጅ አባቴ እናቴን አቢዩዝ ያረጋታል። ያውም ደብቆ አይደለም ያረገው እኮ ልጆቹ ፊት ነው ያረገው። እናቴም ትጠላዋለች። የሶስት አመት ልጅ ለብዙ ነፍሳት ተጠያቂዎች ነን። በተለይ የክርስቶስን ስም የሚጠላ ሁሉ ከአመፅ ይራቅ ይላል እግዚአብሔር ቃል። እግዚአብሔር አብዝቶ ይባርካችሁ። በድፍረት ብዙ ነገር ቁልጭ አድርጌ ተናግር ያለሁ አስፈላጊ ይመስለኛል እንደዚህ መናገር። እኔ ጻድቅ ሆኜ ቅዱስ ሆኜ አይደለም የምናገረው፣ ለራሴም ጭምር ነው የምናገረው። ምክንያቱም እኔ 50 አመት የቆየሁት ብዙ ስህተት ሰርቼ በብዙ ነገር ተምሬ ጌታ ኢየሱስ በጸጋው ጠብቆ ትዳራችንን ይዞ ልጆቻችንን አንደበታችን ከሚናገረው በላይ ባርኮ እዚህ ያደረሰን ለእናንተም ያረጋል ባይ ነኝ። ለእናንተም ያረጋል። ጌታ ኢየሱስ በጣም ይባርካችሁ። አመሰግናለሁ ጸጥ ብላችሁ ስላዳመጣችሁኝ። እና አሁን ማይክሮፎንን ላስረክባችሁ ነው። መዝሙር የሚዘምር በሰጠሁት ሀሳብ ላይ የሚጨምር እጅ ሲወጣ ባይ ደስ ይለኛል። ነገ በሌሊት መንገድ ስለሚሄድ ብዙ አብሬያችሁ ማምሸት አልችልም። ጥቂት ጊዜ ግን ቁጭ ብዬ እታዘባችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ወዳችኋለሁ። አጭር ትሁኑ ረዥም፣ ጠይም ትሁኑ ቀኝ አላቃችሁም። ነገር ግን እዚህ ተሰብስባችሁ ቁጭ የምትሉት የጌታ ፍቅር ቢያንገበግባችሁ ነው፣ ቃሉን ብትጠሙ ነው። ስለዚህ እግዚአብሔር ባርካችሁ። ከእናንተ ሁሉ መሀል አንድ ሰው ብቻ ነው ፎቶግራፍ የላከልኝ እና በጣም ደስ ብሎኛል። አንድ ሰው ብቻ ፎቶግራፍ ልኮልኛል እና አብረን ሻይ አንጠጣ እንጀራን ቆርስ እንዲሁ የኤሌክትሮኒክ አበባ እየተለዋወጥን መኖራችን ያሳዝነኛል። በጣም እንደዚህ ክፍል አበባ የሚበዛበት ክፍል አላየሁም። እና እኔም ከመውጣት በፊት አንድ 10ሩን አበባ ሰጥቻችሁ እወጣለሁ። ጌታ ኢየሱስ ይባርካችሁ። ቴክ ዘ ማይክሮፎን አንድ ዱ ዋት ኤቨር ዩ ዋንት ቱ ዩዝ ኢት። ተባረኩ።